ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 2 2015 ዓ.ም ዝግጅታችን ጀመረ። ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መዳረጋቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ።
ያው በጭፍጨፋው ነው የመጣ ነው። ሲጨፈጭፉን መጣን።
ብቻዎትን ነው የመጡት?
ኧረ ይሆን ልጄን ይዣለሁኝ፣ አንድ ልጅ ይዣለሁኝ።
ባለቤቱ
እዛው ቀርቷል።
ከወለጋ አኖ አካባቢ ተፈናቅለው መምጣታቸውን የገለጹልንን የእድሜ ባለጸጋ ወይዘሮ ፋጢማ አሰንን ነው የሰማችሁት። ዝርዝር ዘገባው በአብይ ርዕሳችን ይቀርባል። ከሱዳን ወደ መተማ የሚገቡ የተለያዩ አገር ዜጎች የዓለም አቀፍ ድጋፍ ጥሪ ቀርቦላቸዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በመሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። አንድ ወር ሊሞላው እየተቃረበ ባለው የሱዳኑ ከባድ ውጊያ የተገደሉ ሰዎች ቁጥር ከ600 እንዳለፈ የዓለም የጤና ድርጅት ተናገረ። የቆሰሉት ሰዎች ቁጥር ደግሞ ከ5500 እንደሚበልጥ አስታውቋል። በተደጋጋሚ የተደረሱ የተኩስ አቁም ስምምነቶች ውጊያውን ሊያስቆምም ሆነ ጋብ ሊያደርጉ አልቻሉም። የተፋላሚዎቹ የጦር ሰራዊቱና የፈጥኖ ደራሹ ኃይል ልዑካን በዋና ከተማዋ ካርቱም እንዲሁም በሌሎች ከተሞች ችግር ላይ ላሉት ብዙ መቶ ሺህ ነዋሪዎች የምግብ የመድኃኒትና የመጠለያ እርዳታ እንዲገባ የሚያስችል ስምምነት ላይ ለመድረስ ሳውዲ አረቢያ ጅዳ ላይ መነጋገር ከጀመሩ ቀናት ተቆጥረዋል። የሳውዲ መንግስት 100 ሚሊዮን ዶላር የሚያወጣ እርዳታ እሰጣለሁ ሲል አስቀድሞ ቃል ገብቷል። የተባበሩት መንግስታት የዓለም አቀፍ ፍልሰተኞች ድርጅት አይኦኤም ትናንት እንዳስታወቀው ጦርነቱ ከተቀሰቀሰ ወዲህ ከቀያቸው የተፈናቀሉት ሰዎች ቁጥር ከ700,000 አልፏል። ሌሎች 100,000 ሰዎች ወደ ሌላ ሀገር መሰደዳቸውን ድርጅቱ አክሎ አስታውቋል። አብዛኛው የረድኤት እንቅስቃሴ በጸጥታ ችግር የተነሳ ተቋርጧል አሊያም በእጅጉ ቀንሷል። የዓለም የምግብ ፕሮግራም በሀገሪቱ ዙሪያ ካሉ የምግብ መጋዘኖቹ ከ13 እስከ 14 ሚሊዮን ዶላር ወጪ ያለው እንደሆነ የሚገመት የምግብ ክምችት እንደተዘረፈ አስታውቋል። በሌላ ዜና ሱዳን ውስጥ የቀጠለው ውጊያ ከደቡብ ሱዳን ጋር በሚያዋስናት ድንበር ላይ በምትገኘው አብዬ ክፍለ ግዛት ያለውን ሰብአዊ ሁኔታ ይበልጡን እያወሳሰበው መሆኑን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ረዳት ዋና ጸሐፊ ማርታ አማ አኪያ ፖቢ ለጸጥታው ምክር ቤት ባሰሙት ገለጻ ውጊያው ተጨማሪ ቁሳቁስና ሰራተኞች ማስገቢያ መስመሮች ላይ እንቅፋት እየፈጠረ መሆኑን አመልክተዋል። በመንግስታቱ ድርጅት የአፍሪካ ህብረት ልዩ ተወካይዋ ሃና ሰርዋ ቴቴ በበኩላቸው የሱዳን አለመረጋጋት በዚያች ሀገር ተጠልለው ያሉትን ከ200,000 የሚበልጡ ደቡብ ሱዳናውያን ስደተኞች መመለስ ሊያስከትል እንደሚችል አስታውቀዋል። የግብፁ ፕሬዚደንት አብደልፋታህ ኤልሲሲ ትናንት ማክሰኞ የደቡብ ሱዳን ፕሬዚደንት የጸጥታ አማካሪውን በካይሮ ተቀብለው አነጋገሩ። ለግብፁ ፕሬዚደንት ከደቡብ ሱዳን ፕሬዚደንት ሳልቫኪር የተላከ ደብዳቤ ያደረሱት ጀነራል ቱት ጋልዋክ በሁለቱ ሀገሮች ግንኙነት፣ በሱዳን ሁኔታ እና ቀውሱን ለማክተም በሚደረጉ ጥረቶች ዙሪያ መወያየታቸውን የግብፅ ፕሬዚደንት ጽህፈት ቤት ቃል አቀባይ አህመድ ፋህሚ አመልክተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ዜና የኤል መጽሔት አንደኛ በነበረችው ጋዜጠኛ ኢጂን ካሮል ላይ ወሲባዊ ትንኮሳና የስም ማጥፋት አድራጎት በመፈጸም ጥፋተኛ ተብለው በፌደራል ፍርድ ቤት ከህዝብ የተውጣጡ ዳኞች የተወሰኑባቸው የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠበቆች ይግባኛ ቤቱታ እናቀርባለን ሲሉ አስታወቁ። በኒውዮርክ ፌደራል ፍርድ ቤት ከህዝብ የተውጣጡት ዳኞች በቀድሞ ፕሬዚደንት ትራምፕ አስገድዶ የመድፈር አድራጎት ተፈጽሞብኛል የሚለውን የኢጂን ካሮልን ክስ ውድቅ ያደረገ ሲሆን በዚያ ደረጃ ከባድ ያልሆነ የወሲባዊ ትንኮሳ ድርጊትና ስም ማጥፋት አድርሰውባቸዋል በማለት ውሳኔ ሰጥተዋል። $5 ሚሊዮን የጉዳት ካሳ እንዲከፍሉም ፈርዷል። ከሳሽ ካሮል ከፍርድ ቤቱ ሲወጡ አንዲት ሴት ጮክ ብላ በጣም ጎበዝና ቆንጆ ሴት ነሽ ስትላቸው አመሰግናለሁ ብለው መልስ ከመስጠት ውጪ ጋዜጠኞችን ሳይነጋገሩ ሄደዋል። ትራምፕ በዘመቻ ያሳደዱኝ ነው በማለት ውሳኔውን አጣጥለውታል። እንደ አውሮፓውያን አቆጣጠር በሚቀጥለው 2024 ዓመተ ምህረት ለፕሬዝዳንትነት የሚወዳደሩት የቀድሞው ፕሬዝዳንት ትራምፕ የተሸነፉበትን ያለፈውን ምርጫ ለመቀልበስ ከተደረጉ ሙከራዎችና የፕሬዝዳንት ዘመናቸውን ሲያጠናቅቁ የመንግስት ምስጢራዊ ሰነዶችን ይዘው ከመሄድ ጋር የተያያዙ በርካታ ክሶች ቀርበውባቸዋል። በትናንትናው ዕለት በቁጥጥር ስር የዋሉት የቀድሞ የፓኪስታን ጠቅላይ ሚኒስትር ኢምራን ካን በሙስና ወንጀል በቀረበባቸው ክስ ዛሬ ልዩ ፍርድ ቤት ቀርበዋል። የ70 አመቱ የቀድሞው ጠቅላይ ሚኒስትር የተያዙት ሽብርተኝነት፣ የሀገር ክህደትና ሙስናን ጨምሮ የተመሰረቱባቸውን ክሶች በሚመለከተው ችሎት ላይ ሊገኙ እየተዘጋጁ ሳሉ ነበር። በቁጥጥር ስር ያዋሏቸው ኢመደበኛ ኃይሎች እየደበደቡ በስፍራው ሲጠባበቁ ለነበሩት የጸረ ሙስና ባለስልጣናት ያስረገቧቸው መሆኑን ጠበቃቸው ተናግረዋል። የቀድሞውን ጠቅላይ ሚኒስትር ክሶች የተመለከተው ልዩ ፍርድ ቤት በከፍተኛ የደህንነት ጥበቃ የተሰየመው በታሰሩበት የመዲናዋ የፖሊስ ጣቢያ ውስጥ መሆኑ ተገልጿል። እስሩን ተከትሎ በዋና ከተማዋ ኢስላማባድ እና በሌሎችም ከተሞች በሳቸው የፖለቲካ ፓርቲ ታሪክ ኢንሳፍ ደጋፊዎች ወዲያውኑ ተቃውሞና ሁከት ተቀስቅሷል። ተቃዋሚዎችና የአይን እማኞች እንደተናገሩት የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ ጥይት ተኩሰው ቢያንስ አንድ ሰው ሲገድሉ ብዙዎች አቁስለዋል። በመዲናዋ ኢስላማባድና በአካባቢዋ ያሉ በርካታ የቴሌቪዥን ጣቢያዎች የተቃውሞ ሰልፎቹን ፈጽሞ ያልዘገቡ ሲሆን ተቃዋሚዎች በመንግስት ተከልክለው ነው እያሉ ወንጅለዋል። በጉዳዩ ላይ መልስ የሚሰጥ የመንግስት ባለስልጣን ግን አልተገኘም። የተቃውሞ ሰልፎቹን ተከትሎ የፓኪስታን መንግስት ወዲያውኑ በዋና ዋና ከተሞች ህዝባዊ ስብሰባዎችን በሙሉ ከልክሏል። የመንግስቱ የቴሌኮሙኒኬሽን ባለስልጣናት በኢስላማባድና በርካታ ሌሎች ከተሞች ውስጥ የኢንተርኔት አገልግሎት ያቋረጠ ሲሆን ትዊተር እና ፌስቡክን የመሳሰሉ ማህበራዊ መገናኛዎችም ተዘግተዋል። የቀድሞ ጠቅላይ ሚኒስትር የታሰሩት ኢንተር ሰርቪስስ ኢንተሊጀንስ የተባለው የፓኪስታን ወታደራዊ ስለላ መስሪያ ቤት ውስጥ ያሉ አንድ ከፍተኛ ጀነራል ሊገሉኝ እያሴሩ ነው በሚለው ወንጀላቸው አዲስ ዝርዝር መረጃ ማቅረባቸውን ተከትሎ መሆኑ ተሰምቷል። የግድያ ሴራው ከተፈጸመ ሀገሪቱን ባለፈው ዓመት ስሪላንካ ውስጥ ከተቀሰቀሰው ፖለቲካዊ አመጽ የባሰ ትርምስ ውስጥ ይከታታል ሲሉ የቀድሞው ጠቅላይ ሚኒስትር አስጠንቅቀዋል። በመጨረሻም ሩሲያ የዛፖሮዥያ የኒውክሌር ኃይል ማምረቻ ሰራተኞች ከሚኖሩባት ከተማ 3000 ሰራተኞችን ልታስወጣ ማቀዷን የዩክሬን መንግስት ንብረት የሆነው የኒውክሌር ኃይል ማምረቻውን ስራ የሚያካሂድ ኩባንያ አስጠነቀቀ። ኤነርጎቶም የተባለው ኩባንያ የሰራተኞቹ ከከተማይቱ መውጣት በአውሮፓ ካሉት ሁሉ ትልቁ በሆነው የኒውክሌር ኃይል ማምረቻ እጅግ አደገኛ የሆነ የሰለጠነ ባለሙያ እጥረት ያስከትላል ሲል አስታውቋል። ሩሲያ ዩክሬን ላይ የለየለት ወረራ እንደከፈተች ብዙም ሳትቆይ የኒውክሌር ኃይል ማምረቻውን አካባቢ መቆጣጠሯ የሚዘነጋ አይደለም። ኤነርሆዳር በምትባለው ከተማ የሚኖሩትን ሰራተኞች ማስወጣቱ አስቀድሞም የጣቢያውን ስራ ደህንነቱ በተጠበቀ መንገድ ለማከናወን ከባድ የባለሙያ እጥረት ያለበትን የዛፖሮዥያውን የኒውክሌር ጣቢያ ችግር በእጅጉ እንደሚያባብሰው ኩባንያው አስጠንቅቋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
Voice of America.
ቆንጂት ታዬን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ግንቦት 2 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ይተላለፋል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ።
ለተፈጠረው የቴክኒክ ችግር ይቅርታን ጠይቃለን። ወደ አብይ ዘገባው እንለፍ። በኢትዮጵያ የተባበሩት መንግስታት ድርጅት ተወካይና የሰብአዊ ጉዳዮች አስተባባሪ ካትሪን ሱዚን ጨምሮ የሌሎች የተባበሩት መንግስታት ተቋማት ተወካዮችን ያካተተ ቡድን በአማራ ክልል የሱዳኑን ግጭት በመሸሽ ወደ መተማ እየገቡ ያሉ የልዩ ልዩ ሀገራት ሲቪሎችን በተመለከተ ውይይት አድርጓል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ኦቻ ባወጣው ሪፖርት የአማራ ክልል በምዕራብ ጎንደር ዞን በመተማ ከተማ የሚገኙ ሲቪሎችን ለመደገፍ ወትሮውንም ውስን የሆነውን ከግብአቱ ላይ በመቀነስ እየረዳ እንደሚገኝ አስታውቋል። ይህም ሆኖ መተማ እየገቡ ያሉ ዜጎችን ለመደገፍ የሚውል 1.3 ሚሊዮን ብር የሚያወጣ የሕክምና አቅርቦት ለምዕራብ ጎንደር ዞን አስተዳደር መስጠቱን ኦቻ ጠቁሟል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል ባለስልጣናት ወትሮውንም ውስን ከሆነው ግብአታቸው ላይ ቀንሰው በምዕራብ ጎንደር ዞን መተማ ከተማ የሚገኙ ሲቪሎችን ለመደገፍ እየመደቡ እንደሆነ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት አስታወቀ። ይህም ሆኖ በመተማ እየገቡ ያሉ ዜጎችን ለመደገፍ የሚውል 1.3 ሚሊዮን ብር የሚያወጣ የሕክምና አቅርቦት ለምዕራብ ጎንደር ዞን አስተዳደር መስጠቱን ጠቁሟል። በኢትዮጵያ የተባበሩት መንግስታት ድርጅት ተወካይና የሰብአዊ ጉዳዮች አስተባባሪ ካትሪን ሱዚ ለመተማው ሰብአዊ እንቅስቃሴ ቀጣይ ድጋፍ እንደሚያደርግ ማረጋገጣቸውን ሪፖርቱ ጠቅሷል። በአማራ ክልል የምዕራብ ጎንደር ዞን አስተዳዳሪ አቶ ቢክስ ወርቄ በበኩላቸው ከሱዳን ሸሽተው ለሚመጡ የተለያዩ ሀገራት ዜጎች እጀባን ጨምሮ ሌሎች ለጉዞ አስፈላጊ የሆኑ ወጪዎችን የክልሉ መንግስት እየሸፈነ መቆየቱን ገልጸዋል።
ዜጎችን ደህንነት ሲያስጠብቅ ሰፊ የሰው ኃይል ያስፈልጋል። የክልሉ መንግስት ሸፍኖ፣ የአካባቢው መንግስት ሸፍኖ ለዚህ አጠቃላይ የማፈላለግ ስራ፣ የነዳጅ ስራ እንደዚህ ደህንነታቸውን ለማስጠበቅ ጀባ ያስፈልጋቸዋል ተብሎ ታምኖበት አካባቢው ሰላም ቢሆንም ግን የተለየ ትኩረት መሰጠት መቻል አለበት ተብሎ ስለታሰበ መኪኖች እየታጀቡ ሲሄዱ የነዚህ ነዳጅ የነዚህ አጃቢዎች አጠቃላይ ሁኔታን ስትመለከች ሰዎች አጠቃላይ በሰብአዊም በቁሳዊም ከፍተኛ የሆነ ወጪ ማስከተብ አልቀረምና ከፍተኛ የሆነ ጫና ፈጥሮብናል ማለት ነው።
ፍልሰተኞችን ለማገዝ ዓለም አቀፍ የፍልሰት ድርጅት አይኦኤም መጠለያዎችን እየገነባ ሲሆን ዓለም አቀፍ የቀይ መስቀል ማህበር ደግሞ የውሃ አቅርቦት እያደረገ መሆኑን የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ገልጸዋል። አስቸኳይና አስፈላጊ የሆኑ ቁሳቁሶችን ዓለም አቀፍ ረጅ ድርጅቶች እንዲያቀርቡ ጥሪ አቅርበዋል።
በተለይ እነዚህ ስክሪኒንግ የምናደርጋቸው ሪተለር ተመላሾች በሬፊዩጅ የምናስቀምጣቸው የመጀመሪያው በፍጥነት ቦታ ላይ ተናን ሸልተር ያስፈልጋል። ሁለተኛው ይህን ሸልተር ካዘጋጀን በኋላ የሚያስፈልገው እና ምግብ አቅርቦት በጣም አንገብጋቢ ናቸው። ለነገ የማታያቸው ስለሆኑ እነዚህ ነገሮች በጣም አንገብጋቢ ናቸው ማለት ነው። ቅድሚያ የሚሰጣቸው ናቸው። በሶስተኛ ደረጃ የሚያስፈልገው አሁን ሲመጡ ባዶ እጃቸውን የሚመጡ ዜጎች አሉ። ባዶ እጃቸው ምንም አይነት ገንዘብ ሳይዙ እነዚህ ወደ መሀል ሀገር መሄድ ይፈልጋሉ። ወደ ተለያዩ ሀገር አካባቢ መሄድ ይፈልጋሉ። ወደ ውጭም የሚሄዱ አሉ እና ትራንስፖርት በጣም አስፈላጊ ነው። ሌሎች ረጅ ድርጅቶች እስካሁን ድረስ ያለው ሁኔታ አጥጋቢ አይደለም። እዚህ ይህንን ችግሮች ለመቅረፍ የሚቀጣይ አጭር ጊዜዎች ይስተካከላሉ ብለን እናስባለን።
ከሱዳን ሸሽተው በመተማ በኩል እየገቡ ያሉት የኢትዮጵያ፣ የኤርትራና የሱዳን ዜግነት ያላቸው ዜጎች ሲሆኑ በቀን በአማካኝ 1000 እንደሚደርሱ አቶ ቢክስ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡ ምሽት ዝግጅታችንን ነው። ቀደም ሲል ያብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ለረጅም ጊዜ በዘለቀውና ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መዳረጋቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ተፈናቃዮቹ ከመጠለያው ባሻገር ይሰጣቸው የነበረው የምግብ ድጋፍ ከተቋረጠ 2 ወር እንዳለፈው ይናገራሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ከተማዋ ከአቅሟ በላይ የሆነ ተፈናቃይ መያዟ በራሱ በተፈናቃዩና በከተማዋ ላይ ተጽዕኖ እንዳስከተለ ጠቅሰው በጎ አድራጊ አካላትን ድጋፍ ጠይቀዋል። በአማራ ክልል የአደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በበኩላቸው በክልሉ ከ660,000 በላይ ተፈናቃይ መኖሩን ጠቁመው ሰብአዊ ድጋፍ አድራጊዎች ለሰሜኑ ጦርነት ተጎጂዎች የለገሱትን ያክል ሰብአዊ ድጋፍ ለተፈናቃዮቹ እያደረጉ እንዳልሆነ ገልጸዋል። መስፍን አራጌ ዝርዝሩን ተከታትሎታል።
አዛውንቷ መዲና ታደሰ እድሜያቸውን በትክክል ባያውቁትም 70 ዓመት ይሆነኛል ይላሉ። ከኦሮሚያ ክልል ምስራቅ ወለጋ አኖ አካባቢ ተፈናቅለው ደብረ ብርሃን በሚገኘው ቻይና መጠለያ ካምፕ ውስጥ መኖር ከጀመሩ 2 ወር ሆኗቸዋል። ባለቤታቸውን ጨምሮ ሌሎች የቤተሰባቸው አባላት አሁንም በዚያው በኦሮሚያ ክልል ወለጋ እንደሚኖሩ የተናገሩት ወይዘሮ መዲና ወደ ደብረ ብርሃን የመጡበትን ምክንያት ሲያስረዱ፣
ሸኔ ወንድሞቻችን እህቶቻችን ታረዱብን። ወንድሞቻችን እህቶቻችን ተውስጣችን መጀመሪያ ንብረታችን ተዘረፈ። ንብረታችንን ሲዘርፉት ሩሃችንን ይዘን ወደ ከተማ ትንገባ ከተማ ደግሞ ገቡና ጨፈጨፉን። አሁን በመጨረሻ ትግስት ሆነን እንግዲህ ወንድሜን ጥዬ እህቴን ጥዬ እየተባባል ትንጠባበቅ አሙስ በሱቢህ ላይ ተጀመረ። እስከ 5 ሰዓት 80 ሰው ፈጁ። ይኸው ሸኔ ገባ ተጨፈጨፈ። የአማራ ቤት የቱ ነው እየተባለ የአማራ ቤት ምሩን እየተባለ እየተጨፈጨፈ በር እየተሰበረ ታንድ ቤት 5 ታንድ ቤት 6 አለቀ። በዛው እንግዲህ ተበናጓጉዴን አሙስ ጅማት አሙስ ሞቱ ጅማት ቀብረን ቅዳሜ እሁድ ይወጣል መጣን እና በዛ ደሞ ነፍሲቱ እንግዲህ እሳት ቢፈጃት ወዲ ልጅ ወጣለች ተብሏል። ለሩሃችን ደሞ እንግዲህ የቀበርነውን ቀብረን በዱሬ ወደቀውን ወርቆ ሸሽተን መጣን። ማለቤት እዛው ነው። አሁን አንጋፋ ልጅም እዛው ነው።
የት?
እዛው ወለጋ። ቤታችንን እስቲ እንደው ቤታችንን ሁኔታ እናንተ ውጡልን። ያ 80 ሰው ቲሞት እናንተ ውጡልን። እኛ እስቲ ደሞ እስቲ በትግስት እስቲ ደሞ እንጠብቀውና እስቲ ቤታችንን እስቲ እንደው ደሞ የከተማ ቤታችንን የገጠሩ የለም። እንጨቱም ቆርቆሮውም ተነቅሎ ሆዷል። የለም የገጠሩ ቤታችን። አሁን የከተማ ቤት ደሞ ጥቂት እንግዲህ ይሻል እንደው በትግስት እንጠብቀው ብሎ አሁን ወንድሜም አለ ባለቤቴም አለ ልጅም አንጋፋ ልጅ አለ።
ከኦሮሚያ ክልል ልዩ ልዩ ዞኖችና ወረዳዎች የመጡት ተፈናቃዮች እነርሱ ኦነግ ሸኔ ሲሉ የሚጠሩትን የኦሮሞ ነጻነት ሰራዊት ለግድያው፣ ለአካል ጉዳቱ፣ ለንብረት ዘረፋውና ለመፈናቀሉ ተጠያቂ ያደርጋሉ። መኖሪያቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማዊያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው በተደጋጋሚ አስተባብለዋል። ተፈናቅለው ከመጡበት ጊዜ ጀምሮ የአካባቢው ማህበረሰብ የሚያደርግላቸው የምግብ ድጋፍ ከረሃብ ቢታደጋቸውም ተጨናንቀን እንኖርበታለን ያሉት ድንኳን ከሚጥለው ዝናብ አልተከላከለልንም ብለዋል።
ዝናብ ጥሎ እንትን ያለ ጊዜና ፈለቀ ውስጡ ይፈልቅ ጀመረ። ይሄ ክርምት እየመጣ ወዴ ልንደርስ ነው ምን ልንሆን ነው እያልን ነው የምናለሰው። ተወዴ ላይ ያለው ሌላ ሁለት አባወራ አለ አንዱ 8 16 ነው ያለው ወዴ ላይ ያለው ደግሞ ይሁን በዚህ እዚህ ያለ ነው ደግሞ ሁለት አባወራነን አንዱ 6 በቃ ምኝታ ያላቸው እና እንደዚህ ይሆን አሁን 3 አባወራም የሆነበት ቤት አለ እና እንደዚህ ይሆን ነው መሸም ያለ ነው እንግዲህ ጌታ እንዲያለ ደግሞ እንግዲህ ጦለት እያረግን እዚሁ ደግሞ እንግዲህ እነየው ብለን ደፋ ብለን አለኝ ጌታ አሁን በቃ ንፋስ እንዲጣለ ትጎነጎናለኝ። እየወደቀችም ነው እየወደቀም ነው አሁን የየቤቱ ሁላ እየወደቀ ነው። በቃ እንደው እኔ መሬት አልያዘም መሰለኝ እየወደቀም ነው። እንደው መጨረሻችን ምንድን ነው? አሁን ዝናብ የጣለለት መጨረሻችን ምንድን ነው? እንዴት ነው የምንሆነው?
ከወለጋ አኑ አካባቢ የመጡት ሌላዋ የድሜ ባለጸጋ ፋጢማ ሰናቸው ያራት ልጆች እናትና ያራት ልጆች አያት መሆናቸውን የሚናገሩት ወይዘሮ ፋጢማ በአካባቢያቸው በደረሰው የጸጥታ መደፍረስ ሳቢያ ከልጆቻቸውና ከባለቤታቸው ተነጥለው አንድ ልጃቸውን ይዘው ወደ ደብረ ብርሃን ከመጡ ወር እንዳለፋቸው ገልጸዋል።
ያው በጭፍጨፋው ነው የመጣነው። ጭፍጨፋችን መጣን።
ብቻውት ነው የመጣው?
አረ ይሁን ልጅን ይያለሁኝ አንድ ልጅ ይያለሁኝ።
ባለቤቱ
እዛው ቀርቷል። እርዳታት ጋቢ ነገር የለውም። እዛም ደሞ ይሄ ዝናብ ሲጥል እንደዚህ ሆኖ እንደምናረገው እኔ አላውቅም። እንግዲህ እንደዚህ ብለን መቼም አለን ዛሬ ድረስ።
ከምዕራብ ሸዋ ዞን ዳን ወረዳ የመጡት ጌትዬ ደርቤ ተፈናቃዩ የምግብ ድጋፍ ካገኘ 2 ወር እንዳለፈው አስታውቀዋል።
ዙሪያውን እንትን እያለ እየገባባቸው በቁፋሩ በምን እየተከላከሉ ነው። አሁን ያለው ሁኔታ በጣም ያው አስቸጋሪ ነው። ዝናቡ ችግርም አለ። የሚበላም አሁን ላይ በጣም አስቸጋሪ ነገር ነው። መንግስት እስካሁን ስንዴ ከሰጠው 2 ወር ጨርሶ 3 ወር ውስጥ ነው ያለው። በወር 15 ኪሎ ስንዴና ዘይት ምንም እንድ ነበር የሚለው ዘይቱም ስንዴውም በወር ቀርቶ በሁለት ወር እንኳን ቢደርስ አሪፍ ነበር። 2 ወሩን ጨርሶ ግን አሁን 3ኛ ወር ላይ ነው ያለው።
ተፈናቃዮቹ እየጣለ ካለው ዝናብና ከመጠለያው አለመመቸት ጋር ተያይዞ ለተላላፊ በሽታ እንጋለጣለን የሚል ስጋትም አላቸው። ከተማዋ ከአቅሟ በላይ ተፈናቃዮችን አስተናግዳለች የሚሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ይህም ተፈናቃዩንና አካባቢውን ለውስብስብ ችግር ዳርጓል ብለዋል።
ይሄ ከተማ በተፈናቃይ በብዙ መልኩ አንደኛው የእነሱ ህይወት የተረጋጋ ነው ብሎ መውሰድ አይቻልም። በሁለተኛ ደረጃ ደግሞ ከተማው በሚያደርጋቸው የልማት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ አለው። አንደኛ የትኩረት ኤሪያ ወደ ተፈናቃው የማድረግ የምንፈልጋቸውን ልማቶች በዛ ፍጥነት ለመስራት የተፈናቃይ ማናጅመንት ሲስተሙ በራሱ ችግር ጊዜ የምንወስድ በመሆኑ ሁለቱንም አቀናይቶ ለመምራት ነው ከተማ አስተዳደሩ ባለፉት ዓመታት ጥረት እያደረገ ያለው። ይህም ሆኖ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታና ደረጃ ያሉት ማለት ይቻላል።
የከተማ አስተዳደሩ ባቄሎ ተብሎ በሚታወቀው አካባቢ ለተፈናቃዮች መጠለያ ግንባታ መጀመሩን ለአሜሪካ ድምፅ ከወራት በፊት ገልጾ ነበር። መጠለያው ግን በከተማዋ ውስጥ ያሉትን 30,000 ተፈናቃዮች መያዝ እንደማይችል ጠቁሞ መንግስትና በጎ አድራጊዎች የመፍትሄው አካል እንዲሆኑ ጥሪ ማስተላለፉ ይታወሳል። ምክትል ከንቲባ በድሉም ይህንን ያጠናክራሉ።
በተለይ ከመጠለያ ጋር ያለው ችግር በጣም አስከፊ ችግር የምንለው ህጻናቶች በፋብሪካ ውስጥ አሁን ባለው 2 ባለሀብቶች ተለምነው በዛ ፋብሪካ ውስጥ ተጠልለው የሚገኙበት ሁኔታዎች ናቸው ያሉት። ከፍተኛ መጨናነቅ፣ በተለይ በዝናብ ወቅት ከፍተኛ ችግር ውስጥ የወደቁበት ሁኔታዎች ናቸው ያሉት። ይህን ከተማ አስተዳደሩ በተለይ የተፈናቃይ ግብረ ኃይልን አስተባብሮ በሚችለው አቅም ራሱ ማናጅ ለማድረግ የተደረገ ጥረት እንዳለ ቢሆንም ከሰብአዊነት አኳያ ግን ከፍተኛ ችግሮች አሉ ተብሎ ሊወሰድ የሚችልበት ሁኔታዎች ናቸው ያሉት። አሁን ከዩኤንኤችአር ጋር በመነጋገር የተወሰነ የመጠለያ ካምፕ በጅምር ደረጃ ለጊዜያዊ የሚሆን እየተሰራ ነው ያለ። እሱ በቂ ነው ተብሎ ሊወሰድ አይችልም።
በአማራ ክልል አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በተለይ ለጋሽ አካላት በሰሜኑ ጦርነት ሰሞን የነበራቸውን ያህል እንቅስቃሴ አለማድረጋቸው በክልሉ በተለያዩ ቦታዎች የሚገኙ ተፈናቃዮች ለከፋ ሰብአዊ ጉዳት መዳረጋቸውን አመልክተዋል።
በፊት ከነበረው በሰሜኑ ጦርነት ከነበረው ጋር የነበረውን ድጋፍ ወስደንና ለተፈናቃዮች የሚደረገውን ድጋፍ ወስደን አሁን ስናየው በጣም በዜሮ የሚሰላ አይነት ነገር ነው እና መደገፍ አለባቸው። ይሄኛውም አካባቢ ላይ ተፈናቅሎ ብዙ ኃይል ነው ያለ።
በተወሰኑ አካላት ጥረት ብቻ በአማራ ክልል በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች በቂ መጠለያና ምግብ ለማቅረብ አዳጋች እንደሆነ ዳይሬክተሩ ያስረዳሉ።
የአካባቢው ማህበረሰብ ማድረግ ካለበት በላይ አድርጓል። የፌዴራል መንግስት ተገቢውን ድጋፍ እያደረገ አይደለም። ከአቅሙ በላይ ስለሆነ ድጋፉ በበቂ መልኩ እየሰጠ አይደለም። ምግቡን ራሱ አልቻለም። ስለዚህ ቢያንስ መጠለያ የሆነ እንደዛ ብንደጋገፍ። ክላስተር አለ የሼልተር ክላስተር የሚባል እና በዛ ውስጥ ሌሎች ኢንተርናሽናል ኮሚኒቲዎች በዚህ ክላስተር ውስጥ ሰፖርት ቢያደርጉ ቢያንስ በክረምቱ ጎርፍ አይሄድባቸው። አሁን ያለው ሲቹዌሽን እንደተባለው አስቸጋሪ ነው። ተፈናቅሎ ሰው በውጭ ላይ ተኝቶ ዝናብና ጎርፍ እንዳይሄድበት የሚደረገው ጥረት ይህን ያህል ውጤት ያመጣል የሚል እንትን የለንም።
እና ዳይሬክተሩ ገለጻ ከ660,000 የሚልቁ ተፈናቃዮች በ40 ጊዜያዊ መጠለያ ጣቢያዎች ውስጥ ይኖራሉ በክልሉ። ከእነዚህም የሚበዙት ከኦሮሚያ ክልል የተፈናቀ የተፈናቀሉ መሆናቸውን ጠቁመዋል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ።
ወደ ተከታዩ ዘገባ ስናልፍ ደግሞ በተቃዋሚ የፖለቲካ ፓርቲዎች ላይ እየደረሰ ያለው ወከባና እንግልት በእስራኤል ላይ ከፍተኛ ተጽዕኖ እያሳደረብኝ ነው ሲል ምርጫ ቦርድ አመለከተ። ልዩ ልዩ የተቃዋሚ የፖለቲካ ፓርቲዎች በመንግስት አካላት በሚደርስባቸው ጫና ምክንያት ጠቅላላ ጉባኤያቸውን እንኳን ማድረግ እንዳልቻሉ የገለጹት የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ችግሩ እንዲቀረፍ ቦርዱ ለመንግስት ያቀረበው ጥያቄ ምላሽ በማጣቱ ምክንያት ፓርቲዎች ጠቅላላ ጉባኤ እንዲያደርጉ በራሱ ስም አዳራሽ ለመከራየት መገደዱንም ገልጸዋል። አቶ ውብሸት የመስሪያ ቤታቸውን የዘጠኝ ወራት የስራ ሪፖርት ለተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ፍርድ ቤት ሳይቀርቡ ለረጅም ጊዜ በእስር ላይ የሚገኙ የተቃዋሚ ፖለቲካ ፓርቲ አመራሮችም እንደሚገኙ አስረድተው እነዚህን ችግሮች ለመቅረፍ የምክር ቤት አባላት ኃላፊነታቸውን እንዲወጡ አሳስበዋል። ከኮሚቴው አባላት ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ የ2015 ዓ.ም ተመረጠ የ9 ወራት አፈጻጸም ሪፖርትን ዛሬ ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ያቀረቡት የቦርዱ ምክትል ሰብሳቢ ውብሸት አየለ ተቃዋሚ የፖለቲካ ፓርቲዎች ጠቅላላ ጉባኤ እንዳያደርጉ ከመከልከል ጀምሮ በአመራርና አባሎቻቸው ላይ የሚደርሱባቸው እስራትና እንግልቶች ፈተና ሆነው መቀጠላቸውን ገልጸዋል።
ባልደራስ ለእውነተኛ ዲሞክራሲ እናት ፓርቲ እና ጎጎት ለጉራጌ አንድነትና ፍትህ ፓርቲ ጠቅላላ ጉባኤያቸውን እንዳያካሂዱ በተለያዩ አካላት ክልከላ ተደርጎባቸዋል። አሁንም ጉዳያቸው ለፍርድ ቤት ሳይቀርብ በእስር ላይ የሚገኙ የፖለቲካ ፓርቲ አመራሮች አሉ። ጉዳዩንም እየተከታተለ ይገኛል።
የዴሞክራሲ ጉዳዮች ቋሚ ኮሚቴም ቦርዱ በፓርቲዎች ላይ የሚደርሱ ወከባዎችን ለመቅረፍ ያለውን ቁርጠኝነት የተመለከተ ጥያቄ አንስቷል።
በቦርዱ በኩል የሚሰጡ ውሳኔዎችና መግለጫዎች በባለድርሻ አካላት ዘንድ ተቀባይነትና ተፈጻሚነት እንዲኖራቸው ዘላቂ የክትትልና የቅንጅ ስራ ለማስራት ቦርዱ ምን ያህል ቁርጠኛ ነው? በሂደቱ ያጋጠሙ ችግሮችም ካሉ ቢያብራራ።
አቶ ውብሸት ለጥያቄው በሰጡት ምላሽ ተቃዋሚ የፖለቲካ ፓርቲዎች ከመንግስት በሚደርስባቸው ጫና ምክንያት አዳራሽ መከራየት እንኳን እንዳልቻሉ ገልጸው ለቦርዱ ስራም ጭምር ከፍተኛ እክል ሆኗል ያሉትን ይህን ችግር ለመፍታት ስለተከናወኑ ተግባራት ማብራርተዋል።
በሶስት ዓመት አንድ ጊዜ አንድ ፓርቲ ጠቅላላ ጉባኤ ካላደረገ ይሰረዛል። ፓርቲዎች ጠቅላላ ጉባኤያቸውን ለማድረግ አልቻሉ። አዲስ አበባ ከተማ ውስጥ ከአዲስ አበባ ውጭ አይደለም ብምላችሁ አንደኛው ችግር አዳራሽ ነው። ሆቴሎቹ ወይም የሆቴሎቹ ባለቤቶች መፍራት ጀምረዋል አዳራሻቸውን ለፓርቲ ማከራየት። ይሄ የፓርቲዎች የስራ አካሄድ ላይ ከፍተኛ ጫና የሚፈጥር ነው። ለብሔራዊ ምርጫ ቦርድም የመጨረሻ ትልቁን ስራ የፖለቲካ ፓርቲዎችን የማስተዳደር ኃላፊነቱን መወጣት እንዳይችል ከፍተኛ ደንቃራ ወይም ጋሬጣ ሆኖ የሚታይ ነው። አንዱን እንዴት እንደፈታ ነው ልንገራችሁ። የሚያሳዝን ነገር ነው። ብሔራዊ ምርጫ ቦርድ አዳራሽ ተከራይቶ በስሙ ያንን አዳራሽ ያ ፓርቲ ሄዶ እንዲሰበሰብበት በማድረግ ነው ያደረግነው። አሁን ሌላ ፓርቲ ሲመጣ በቀደም እንደዛ አድርጋቸዋል እዛ ፓርቲና ለእኔም አድርጉልኝ ነው ያለው። አድርገናል፣ እናደርጋለን። ግን ለምንድን ነው እንደዚህ አይነት ነገር ውስጥ የምንገባው? የሚገርም ነገር ልንገራችሁ። በአንድ ወቅት የአንድ ፓርቲ የኦፖዚሽን ፓርቲ ልበለው መሪ የነበሩ አሁን የካቢኔ አባል የሆኑ እሳቸው ራሳቸው እንኳን የመንግስት አዳራሽ እንዲህ ሲጠየቁ አልፈቀዱም። ያኔ እሳቸው የመንግስት አዳራሽ ጠይቀው ሲከለከሉ እኛ ጋር ነው ግን ያመለከቱት። ስማቸውን መጥራት አልፈልግም፣ ያዳምጡኛል። አይሆፕ ይህንን ነገር እሳቸውም ጭምር መፍትሄ ይሰጡታል ብዬ ተስፋ አድርጋለሁ።
ምርጫ ቦርድ ሚኒስትር ዴኤታና ከዛ በላይ ስልጣን ያለው የገዢው ፓርቲ ተወካይ እንዲሁም የተቃዋሚ ፓርቲዎች ተወካዮች ያሉበት የሶስትዮሽ ኮሚቴ ጭምር በማቋቋም ለችግሮች እልባት ለመስጠት ያደረገው ጥረትም ተፈላጊውን ውጤት እንዳላመጣ የገለጹት ምክትል ሰብሳቢው የተወካዮች ምክር ቤት አባላትም ሚናቸውን ሊወጡ እንደሚገባ አሳስበዋል።
ይህንን የሶስትዮሽ አካሄድ ከጀመርን አንድ ሁለት ዓመት ሊሆነን ነው። በተለይ የሰባት የኦነግ አመራር አባላት እስካሁን ፍርድ ቤት አልቀረቡም በሚል። ነገር ግን ለእናንተ ዛሬ በእውነት ማሳሰብ የምፈልገው ይህ ኮሚቴ የዲሞክራሲ ኮሚቴ፣ እኛም የዲሞክራሲ ተቋም ነን፣ ልትረዱን ካልቻላችሁና እንደነዚህ አይነት ችግሮች የሚቀረፉበትን ሁኔታ አብረን መስራት ካልቻል በስራ ሂደታችን ላይ ተጽዕኖ ከፍተኛ ይሆናል ብለን ነው የምናምነው። ይሄ በድርጅቱ የስራ አካሄድ ላይ ከፍተኛ ተጽዕኖ እያመጣ ያለ ነገር ነው። መሰማት መቻል አለብን።
የገዢው ብልጽግና ፓርቲ ተወካይ የሆኑት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባል ዶክተር አንጋሳ ኢብራሂም ፓርቲያቸው በራሳቸው ላይ አደረሰ ያሉትን በደል ጠቅሰው አስተያየትና ጥያቄ አቅርበዋል።
አንዳንድ ቦታዎች ላይ ተመራጮች መራጫቸውን የማናገር መብት ተነፍጓል። ለምሳሌ እኔ በኦሮሚያ ክልል በምስራቅ ሐረርጌ የመረጠኝን ህዝብ በራሴው ፓርቲ አመራሮች ህዝቡን እንዳላናግር በመሳሪያ ተከልክያለሁ። የኔ ፓርቲ ገዢው ፓርቲ የኔን ሐሳብ ፈርቶ የኔን እውነተኛነት ፈርቶ በእንዲህ አይነት መልኩ ተመራጭን ለማውጣት ከፈለገ በተፎካካሪው ላይ ምንድን ነው የሚያደርገው? ያሰጋኛል ማለት ነው። እንዲህ አይነት በደሎችን እንዴት ነው መቅረፍ የምትችሉት? በዚህ ዙሪያ ያለው ቁርጠኝነቱ ምን ያህል ነው ለማለት ነው።
ምን ያህል ቁርጠኛ ናችሁ ለተባለው በህግ የተሰጠንን ኃላፊነት የመወጣቱን ጉዳይ በተመለከተ ግን የፖለቲካ ምህዳሩ እንዳይጠብ፣ የዴሞክራሲ ሂደቱ እየጎለበተ እንዲሄድ፣ የምርጫ አካሄዱ ከጊዜ ወደ ጊዜ ስታንዳርዱ ከፍ እንዲል ከፍተኛ ጥረት አድርገናል።
አዲስ ክልል ለማደራጀት በደቡብ ክልል በሚገኙ 6 ዞኖችና 5 ልዩ ወረዳዎች የተካሄደው ህዝበ ውሳኔ ከምርጫ ቦርድ ያለፉት 9 ወራት ክንውኖች መካከል ሲሆን እንዲሻር ተወስኖ በቅርቡ በድጋሚ ይካሄዳል የተባለውን የወላይታ ዞን ህዝበ ውሳኔ በተመለከተም ሰፊ ውይይት ተካሂዷል። በቀጣይ የሚካሄደው ህዝበ ውሳኔ 250 ሚሊዮን ብር የሚወጣበት መሆኑን የገለጹት አቶ ውሸት አየለ መሰል ችግሮች ከተከሰቱበት በድጋሚ እንደሚሰረዝም አበክረው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታይ ወደዚህ ወደ ዩናይትድ ስቴትስ ነው የምንመለሰው። አሜሪካ ብድሯን መክፈል ካልቻለች በዓለም ዙሪያ ቀውስ ይከሰታል ይለናል። የአሜሪካ መንግስት የሚበደረውን መጠን ከፍ ለማድረግና ብድሩን ለመክፈል እንዲችል ፕሬዚዳንት ባይደንና በኮንግረስ አመራሮች መካከል ትላንት ማክሰኞ የተካሄደው ውይይት ካለ ውጤት ተበትኗል። በሚቀጥሉት ጥቂት ሳምንታት ስምምነት ላይ የማይደረስ ከሆነ አሜሪካ በታሪኳ ለመጀመሪያ ጊዜ ብድሯን ሳትከፍል ትቀራለች። ይህም በመላው ዓለም የገንዘብ ቀውስ እንዲከተል ያደርጋል ስትል የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስ ዋራ በላከችው ሪፖርት አመልክታለች። እንግዱ ወልድ ያቀርበዋል።
በታሪክ ለመጀመሪያ ጊዜ አሜሪካ ዕዳዋን ለመክፈል ሳትችል ልትቀር ትችላለች የሚል ስጋት ባንዣበበበትና መፍትሄ ለመስጠት የቀራት ጊዜ በሳምንታት በሚቆጠርበት በዚህ ወቅት ፕሬዚደንት ባይደን የዓለም ገበያን ለማረጋጋት ጥረት በማድረግ ላይ ይገኛሉ።
ብድራችንን መክፈል አለመቻል አማራጭ እንዳልሆነ በስብሰባ ወቅት ግልጽ አድርጌያለሁ። ያንን ደጋግሜ ተናግሬያለሁ። አሜሪካ ብድሯን ላለመክፈል የምትጥር አገር አይደለችም።
ላለፉት በርካታ ወራት መፍትሄ ሳይገኝለት ለቀረውና አገሪቱ ዕዳዋን መክፈል ትችል ዘንድ መበደር የምትችለውን የገንዘብ መጠን ከፍ ለማድረግ ፕሬዚደንት ባይደን ከምክር ቤት መሪዎች ጋር ትናንት ከቀትር በኋላ ስብሰባ ተቀምጠው ነበር። የምክር ቤቱ አፈ ጉባኤ ሪፐብሊካኑ ኬቪን መካርቲ ሌሎች ወጪዎች የማይቀነሱ ከሆነ በሚል የብድር ጣራውን ከፍ ለማድረግ ሳይስማሙ ቀርተዋል።
ምክር ቤቱ የብድር ጣራውን ኃላፊነት በተሞላው መንገድ ከፍ አድርጓል። ወጪያችንን በተመሳሳይ ለመቀነስና የኢኮኖሚ እድገትን ለማምጣት። ለፕሬዝደንቱ አንድ ቀላል ጥያቄ አለኝ። ሌላ ወጪያችንን የምንቀንስበት መንገድ የለም ብለው ያምናሉ?
አሜሪካ የብድር ጣራዋን ከፍ ማድረግ ሳትችል ከቀረች በአገሪቱ የኢኮኖሚ ድቀትን ከማስከተሉ በተጨማሪ በመላው ዓለም ባለው የመዋዕለ ንዋይ ገበያ ላይ ቀውስን እንደሚያስከትል የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ያስጠነቅቃሉ።
ብድርን አለመክፈል በዓለም የአሜሪካ ዶላርን ዋጋ፣ የአሜሪካን ተቋማትንና አመራር በተመለከተ መተማመን እንዳይኖር ያደርጋል። ይህም በገንዘብ ዝውውርና የሸቀጥ ገበያ ላይ ቀውስን ሊፈጥር ይችላል። ምክንያቱም ዋጋቸው የተተመነው በዶላር ነው።
የአሜሪካ ኢኮኖሚ በዓለም ትልቁ ኢኮኖሚ ሲሆን ዶላሩም በዓለም ተመራጭ መገበያያ ነው። አሜሪካ አድዋን ሳትከፍል ከቀረች ግምጃ ቤቱ ቦንዱን በቅናሽ እንዲሸጥ ሲያስገድድ የዶላርን አቅም ያዳክማል፣ የወለድን መጠንም ይጨምራል ሲሉ ተንታኞች ይናገራሉ። ዴዝመንድ ላችማን በዓለም አቀፍ የገንዘብ ድርጅት IMF የቀድሞ ምክትል ዲሬክተር ሲሆኑ አሁን በአሜሪካ የንግድ ተቋም ተመራማሪ ናቸው።
በአሜሪካ የወለድ መጠን ከፍ ካለ የሌሎችም ነገሮች የወለድ መጠን ከፍ ይላል፣ እናም የንብረት ዋጋም አስተማማኝ ሁኔታ ውስጥ እንዳይሆን ያደርጋል።
የአሜሪካ ግምጃ ቤት ቦንድ በተለምዶ ለመዋለ ንዋይ ደህንነት አስተማማኝ ተደርጎ ይቆጠራል። በውጭ ጉዳይ ሚኒስቴር የቀድሞ የኢኮኖሚ ባለሙያ በአሁኑ ወቅት ደግሞ የውጭ ግንኙነት ምክር ቤት በተሰኘው ተቋም ተመራማሪ ሃይዲ ክሬቦ ሬዲከር እንደሚሉት ቀውሱ እንዳለ ሆኖ አገራትና ባለሀብቶች የአሜሪካ ዕዳ ለመክፈል ከሚገባው በላይ ሊያሳስባቸው አይገባም።
This is a question of willingness to pay, not ability to pay, and that is a great
ይህ ለመክፈል ያለንን ፈቃደኝነት የተመለከተ ጥያቄ ነው። የመክፈል ችሎታን የተመለከተ አይደለም። ብድርና ለመክፈል ከነዚህ ሁለት ነገሮች አኳያ መታየት አለበት።
ባይደንና የምክር ቤቱ መሪዎች አርብ ለመገናኘት ሌላ ቀጠሮ ይዘዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ መሰናዶችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሻገረው። የሁለተኛው አጋማሽ የመጀመሪያ ቅንብር ዲሞክራሲ በተግባር ነው። በቤኒሻንጉል ጉምዝና በጋምቤላ ክልሎች በሸማቂዎችና በመንግስት መካከል የተደረሰውን የሰላም ስምምነት ተከትሎ የሰፈነው መረጋጋት ዘላቂ እንዲሆን ሁለቱም ወገኖች ቃላቸውን መጠበቅ እንዳለባቸው የጋምቤላ ዩኒቨርሲቲ ምክትል ፕሬዝዳንት ጋትሎ አክሮን ለአሜሪካ ድምጽ ተናግረዋል። የሁለቱም ክልሎች አንዳንድ ነዋሪዎች በክልሉ የሰፈነው ሰላም እንዳስደሰታቸው ገልጸዋል። በሁለቱም ክልሎች ከዚህ ቀደም በሽምቅ ውጊያ ውስጥ ተሳታፊ የነበሩ የሸማቂዎቹ መሪዎች ሰላሙን ዘላቂ ለማድረግ ከመንግስት ጋር እንደሚሰሩ ማሳወቃቸው ይታወሳል። ናኮር መልካ ተከታትሎታል።
የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴን ሊቀመንበር አቶ ግራኝ ጉደታ በወራ ጥቅምት 2015 ዓ.ም ከቤኒሻንጉል ጉሙዝ ክልል መንግስት ጋራ የሰላም ስምምነት ፈርመው ከ1000 በላይ የሚሆኑ ታጣቂዎቻቸው ከጫካ ተመልሰው በምህረትና ይቅርታ ከህብረተሰቡ ጋር ከተቀላቀሉ ወዲህ ከመንግስት ጋራ በሰላምና በልማት ዙሪያ እየሰሩ መሆናቸውን ገልጸዋል። ከሰላም ስምምነቱ ወዲህ ስላሉ ለውጦች አቶ ግራኝ ተከታዩን ብለዋል።
በጣም ተረጋግተዋል። እኔ በአይኔ አይቼዋለሁ። ለምሳሌ ደባቲ ገልገል በላስ መንገድ ዝግ ነበረ፣ ይዙ ማይንቀሳቀስም ነበር። ይሄ ከታጣቂዎች ጋር ተስማምተን መንገዱ ከፍተን መጣ። በዛ ትራንስፖርት እንዲቀጥል አድርገን ነው የመጣ ነው። ሁለተኛ በዚህ በወንበራ ወረዳ ቡጉንዲ የሚባል ቀበሌ አንድ አራት ቀበሌ የሚያቋረጥ መንገድ ተዘግቶ የነበረው ኬላ የተባለው ኬላውም ተከፍቶ ህዝብ ለህዝብ ግንኙነት አስጀምሬ ነው የመጣ ነው። ስለዚህ አሁን መተከልም ይሁን ከማሽን ይሁን ሰላም ሙሉ በሙሉ መጥተዋል ብለን እናምናለን። ከዛ ከአባይ ማዶ አሁን ጀምሮ አባይ ወደ ክልሉ የሚመጣው መንገድ ምንም አይነት ሂጃባ አያስፈልግም። ዝም ብሎ መኪና እንደ ልቡ ነው የሚጓዘው። አሁን ወደ ይርሻ እየገቡ ነው።
በሌላ በኩል በወርሃ ታህሳስ 2015 ዓ.ም ከመንግስት ጋራ ስምምነት ላይ ደርሶ የተመለሰው የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሄነን ከስምምነቱ ወዲህ ሰላም በክልሉ መውረዱ ተጠቁሟል። የካማሽ ዞን ካማሽ ከተማ ነዋሪ የሆኑት አቶ ዋሲሁን ሰንበታ ከሰላም ስምምነቱ ወዲህ ሰላም በመውረዱ ህብረተሰቡ ደስተኛ ነው ሲሉ ገልጸዋል።
የህብረተሰቡ እንቅስቃሴና አስተሳሰብ በጣም ደስ ያለ ነው። ሁሉ ከተፈራረመ ወዲህና ስምምነቱ ከተደረሰ ወደዚህ ለውጥ አምጥቷል ማለት ይቻላል። ዘላቂታ የሚኖረው ከሆነ ዘላቂ መሆን አለበት እንጂ ከዚህ የሚቀጥል አይነት ከሆነ በጣም ደስ የሚል ነው።
በክልሉ ባለፉት 4 ዓመታት ውስጥ በግጭት ምክንያት ተፈናቅለው ከነበሩ ከ475,000 በላይ ሰዎች መካከል 430,000 የሚሆኑቱ ወደ የአካባቢያቸው መመለሳቸውንና ከሰላም ስምምነቱ ወዲህ የመፈናቀል ሁኔታ እንደሌለ የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ገልጿል። በተያያዘ በጋምቤላ ክልልም በጋምቤላ ንጻነት ግንባር ጋነግና በመንግስት መካከል ባለፈው ሚያዝያ ወር 2015 ዓ.ም የተደረሰውን የሰላም ስምምነት ተከትሎ በክልሉ ውስጥ ለውጦች መታየታቸውን የጋነግ የቀድሞ ጦር መሪ ጋትሉክ ቡም ለቪኦኤ ተናግረዋል።
አንድ ህዝቡን ደስ ብሏል። በተለይ በጋምቤላ ከተማ ውስጥ የሚገኝ ማህበረሰብ ግን በአጠቃላይ ሰላም መምጣቱ በጣም ነው የደገፉትና በጣም ነው ደስ ያላቸው። መረጋጋት ፈጥሯል። ተስፋለሁ አን የቀረው ብቻን ከህዝብ ጋር ውይይት አላደረግንም እስካሁን። እሱ ነው ምክንያቱም የሰላሙ ባለቤት እሱ ስለሆነ ህዝቡ። ስለዚህ ማህበረሰቡ ጥልቅ ግንዛቤ እንዲኖረው ማድረግ አለብን። አሁን ህዝቡም መወያየት ያለበትን ስለ ሰላሙ ነው። አሁን እኛም ደጋፊም የነበሩም ከዚህ በፊት ከእናንተ ጋር ቅም የነበራችሁ ሰዎች ከአሁን በኋላ ሰላም ስለሆነ ሰላም ተባባሉ፣ በሰላም ኑሩ የሚል ምልክት መስተላለፍ አለበት።
የክልሉ የጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኡቶ ኡኮት በበኩላቸው በሁለቱ ወገኖች መካከል የሰላም ስምምነቱ መፈረሙ ክልሉን ከጸጥታ ስጋት ነጻ እንደሚያደርግ፣ ዜጎች ያለ ስጋት መንቀሳቀስ እንደሚችሉና ተበላሽተው የነበሩ ማህበራዊ ትስስሮችን መልሶ ማጠናከር ለሰላሙ መመለስ ወሳኝነት እንዳለው ለአሜሪካ ድምፅ አስረድተው ነበር። በሁለቱም ክልሎች ውስጥ የነበሩ የትጥቅ ትግል አካሄዶች ከዚህ ቀደምም እንደነበሩ የሚያስረዱት በጋምቤላ ዩኒቨርሲቲ የአስተዳደርና ቢዝነስ ልማት ምክትል ፕሬዚዳንት ዶክተር ጋትሉክ ሮን ናቸው። በግጭትና አፈታቱ ዙሪያ በርካታ ጥናቶችን ማከናወናቸውን የሚናገሩት ዶክተር ጋትሉክ ስለ መንስኤውም አብራርተዋል።
በጋምቤላ ብዙውን ጊዜ እነዚህ ሰዎች በማውጣት ያው ለጋምቤላም አዲስ አይደለም። ቤንሻንጉልም እንደዚህም በተወሰነ ጊዜም ኢህአዴግ በነበረበት ጊዜም እንደዚህ ወጣ ገባ የሚሉ ነበሩ። ምንድን ነው ይህንን ወደዚህ አሁን የሚያስኬዳቸው ብለው ብዙ ጊዜ በክልል የሚደረጉ የአስተዳደር ሁኔታ ሳይመቻቸው ሲቀር ነው ወደ ጫካ የሚወጡ። እኛ መልስ አልተሰጠም ለምን አልተደረገም የሚለው ባህላዊ ይዘት ያለው ሳይሆን አብዛኞቹ ክልላዊ ይዘት ያለው ናቸው። ቤኒሻንጉል ስሜት ያኔ በካሪስ መስተዳደሩ ኮራፕት ነው ምናምን እያሉ የወጡ ነበሩ። እዚህ ጋምቤላ ራሱ እንደዚህ ብዙ ችግሮች ከአድሚኒስትሬሽን ጋር ያለው ችግሮች እንደዚህ በውይይት ከመፈታት ከዚያ ያለፈ የሚመጡ ናቸው። አዲስ ነገርም አይደለም።
ሸማቂዎቹ ከመንግስት ጋር የሰላም ስምምነት ፈርመው መመለሳቸው የሚበረታታ መሆኑን የጠቆሙት ዶክተር ጋትሉክ ሁለቱም አካላት የገቡትን ቃል መጠበቅ እንደሚገባቸው አሳስበዋል።
ወደ ሰላም መንገድ ስናደርገው ሰላም የበለጠ ነገር የለውም። ሰላም ካለ ነው ልማት የሚሰራ። ሰላም ካለ ነው ሰው ተረጋግቶ የራሱ ስራ መስራት የሚችል። ገብሬም ቢሆን ወደ እርሻው የሚሄደው ሰላም ሲኖር ነው። ስለዚህ ነገሮች በሰላም ውይይት መደረግ የተሻለ ነገር ነው። ስለዚህ እነዚህ ታጣቂዎች ስምምነት መደረጉ ጥሩ ነው። ምናልባት ችግር ቢኖር አያያዙ ነው። ለምሳሌ በአያያዙ ደረጃ አንዳንድ ጊዜ ፐርሚስ ተገብቶ ያን ፐርሚስ በትክክል ካልገባ ተመልሶ ሰው መሄዱ አይቀርም። ደግሞ የፖለቲካ ሁኔታ አንፕሬዲክትብል ነው። ወደፊቱ የሚለው ሚዶን ነው። ግን ለአሁኑ ሰላም የተፈራረሙ ዶክመንት ማክበር የግድ ነው የሚለው።
ለዚህም በህወሓትና በኢትዮጵያ መንግስት መካከል የተፈረመውን ስምምነትና ተገባበር እንደ አርአያነት ሊቀበሉት የሚገባ ነው ሲሉ የጋምቤላ ዩኒቨርሲቲው ምሁር አስረድተዋል።
በእኔ እይታ ሌሎችም ክልሎች አሁን ፌዴራል ከትግራይ ክልል ያደረገው ስምምነት ቢማሩ ይቻላል። ኦልሞስት በአጭር ጊዜ ሰክሰስፉል የሆነው መንግስትም ትግራይ ክልልም የተፈራረሙ ስምምነት በማክበር ነው ይህን እየተገኘ። ስለዚህ አሁንም እነዚህ ክልሎች ከራሳቸው ሰዎች ጋር ተስማምቶ ከገቡ በዚህ እናደርጋለን ብሎ ተስማምቶ ከገቡ የገቡበት ቃል የፈረሙ ዶክመንት ማክበር አለባቸው። መንግስትም የራሱ ድርሻ በቃ በዚህ ያደርጋለሁ ብሎ ኮሚት ካረገ ዶክመንቱ ከፈረመ እነዚህ ታጣቂዎች የነበሩ በዚህ በቃ ተስማምተናል ብሎ ካረጉ በዚህ መንግስት የተስማሙ ሁሉም ነገሮች ማክበር አለባቸው። ዊኒ ዊኒ የሆነ ነገር ከሌለ ዊን ሉስ ከሆነ ደግሞ ያው ብዙ ጊዜ ጊዜያዊ ነው። ያው ሁለቱም በቃ እየተስማሙ ይሄ ነው በቃ ተስማምቷል፣ ይሄን ትቻለው፣ አንተ ይሄን ተው፣ በዚህ ነውን የሚለው ከተስማሙ ማክበር የግድ።
በሌላ በኩል በኦሮሞ ነጻነት ሰራዊትና በኢትዮጵያ መንግስት መካከል በታንዛኒያ የራስ ገዝ አስተዳደር በሆነችው የዛንዚባር ደሴት የተጀመረው የቅድመ ድርድር ንግግር ላይም ሁለቱ አካላት ሰላም ለማውረድ ቢስማሙ የተሻለ ነው ሲሉ አስተያየታቸውን ሰጥተዋል።
በትክክል ህዝብን አስተዳድራለሁ፣ የእኔ ህዝብ ተበድሏል ብሎ የሚሆን ከሆነ አምሾር በፒስፉል ደረጃ መስማማት ይችላል። አሁን ያለንበት የጋራ ነገር እሱ ማድረግ ነው እና ምናልባት የሚከብድም አይደለም። የኢትዮጵያ የሚመስል በጋራ መወያየት፣ የክልል የሚወስን ደግሞ ሁሉም አሁን ለምሳሌ የአማራ ያገባኛል፣ የኦሮሚያ ሰላም አጣት እንደ አንድ ዜጋ ያገባኛል ብሎ ሁሉም ፊል ማድረግ አለበት። ስለዚህ ሶሉሽን ኢትዮጵያውያን የጋራ ሶሉሽን መፈጠር አለባቸው። በመድረክ ውይይቶች መድረክ ማመን አለበት ሰው።
ከዚህ ቀደም ከኦሮሞ ነጻነት ሰራዊት ጋር ግንኙነቱን ማቆሙን ያስታወቀው የቀድሞ ጋነግ ሸማቂ ቡድንም ታጣቂ ኃይሉ ወደ ሰላም ስምምነት እንዲመጣ ጥሪ ስለማቅረቡ መዘገባችን ይታወሳል። በመንግስትና በኦሮሞ ነጻነት ሰራዊት መካከል የተካሄደው የቅድመ ድርድር ንግግር ባለፈው ሳምንት ውስጥ በአንዳንድ ጉዳዮች ላይ ከስምምነት ላይ ሳይደርስ መጠናቀቁ ተገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በተከታይ የምናልፈው ወደ ሱዳን ነው። በሱዳን ያለው ግጭት ለጎረቤት ሀገሮች ስጋት ፈጥሯል ይለናል። ምንም መሻሻል ያላሳየው በሱዳን ተፋላሚ ወገኖች መካከል የሚደረገው የሰላም ንግግር የቀጠለው ግጭት በጎረቤት ሀገራት ላይ አደጋ መጣሉን ገልጸው ተንታኞች አስጠንቅቀዋል። ሱዳን ከወታደራዊ ይልቅ አንድ ቀን በሲቪሎች የሚመራ መንግስት ሊኖራት ይችላል በሚለው የሱዳናውያን ተስፋ ላይም ከባድ መዘዝ ሊያስከትል እንደሚችል ተንታኞች ጠቁመዋል። የአሜሪካ ድምጿ ማርያማ ዲያሎ ከናይሮቢ ያደረሰችን ዘገባ እንደሚከተለው ይቀርባል። በሱዳን ጦርነት ከተቀሰቀሰ ከ25 ቀናት በኋላም ውጊያው እንደቀጠለ ሲሆን ተፋላሚዎቹ ወገኖች ግጭቱን ለማቆም የመደራደር ፍላጎት እንዳላቸው የሚጠቁም ምንም አይነት ምልክት አይታይም። በቅርቡ በናይሮቢ ጉብኝት ያደረጉት የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ አቪና ሻምዳሳኒ ከአሜሪካ ድምጽ ጋር በነበራቸው ቆይታ ሁኔታው እጅግ አሳሳቢ መሆኑን ተናግረዋል።
የተኩስ ማቆም ስምምነቶች አሉ። ለተወሰነ ያህል እረፍትና መረጋጋትም ምክንያት ሆኗል። ሰዎች ከቤታቸው መውጣትና አካባቢያቸውን ጥለው ለመሸሽም ችለዋል። ነገር ግን የአየር ጥቃቶቹ አሁንም እንደቀጠሉ ናቸው። RSF የፕሬዝዳንት ህንጻዎችን ሳይቀር ለወታደራዊ ዓላማ መቆጣጠሩን እንደቀጠለ ነው። ለመሸሽ የሚሞክሩ ሰዎችም በመንገድ ላይ የጸጥታ ስጋት ብቻ ሳይሆን ዘረፋም ይደርስባቸዋል። ከፍተኛ የመድኃኒት የምግብና የነዳጅ እጥረት አለ። ሁኔታው እየተባባሰና ወደ ከፍተኛ ግጭትም እያመራ ነው።
ግጭቱ አካባቢው ላይ ባለ ሙሉ ቀጠናና ከዛም ባለፈ ጉዳት የማድረስ አቅም አለው በማለት ለአሜሪካ ድምጽ አስተያየታቸውን የሰጡት ደግሞ ዋሽንግተን ዲሲ በሚገኘው አሜሪካን ዩኒቨርሲቲ ዓለም አቀፍ ፖለቲካ የሚያስተምሩት ኳኩ ኑዋማህ ናቸው።
ሱዳን has 7 neighbors, all of whom have some degree of
ሱዳን 7 ጎረቤቶች አሏት። ሁሉም ደግሞ በተወሰነ ደረጃ አለመረጋጋት አለባቸው። ስለዚህ ይሄ ግጭት በደቂቃ ውስጥ ቀጠናዊ ሊሆን ይችላል። ቀይ ባህርን ተሻግሮ ወደ ሳውዲ አረቢያና የመንም ሊዛመት ይችላል። ስለዚህ በዚያ ቀጠና ውስጥ ሊበላሽ የሚችሉ በጣም ብዙ ነገሮች አሉ።
የሱዳን ጦርና የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ተወካዮች በሳውዲ አረቢያ የወደብ ከተማ በሆነችው ጅዳ ሲገናኙ ቆይተዋል። የዚህ ውይይት ዋነኛ ዓላማ ግጭት ማቆም የሚያስችል የሰላም ስምምነት ላይ ለመድረስና ሰፊ ለሆኑ ውይይቶች መሰረት መጣል ቢሆንም በዩናይትድ ስቴትስ የሰላም ተቋም የአፍሪካ ዳይሬክተር የሆኑት ሱዛን ስቲጋንድ ሱዳን በሲቪል ወደሚመራ መንግስት መመለሷን የሚመለከት ስጋት አለ ይላሉ።
I think many people have expressed
ብዙ ሰዎች ማንኛውም የወደፊት ፖለቲካዊ ውይይቶች ማዕከል ሊሆኑ የሚገባቸውና በሱዳን ውስጥ ለደረሰው ሰብአዊ ቀውስ ምላሽ ለመስጠት ግንባር ቀደም ተሰላፊ የሆኑ ሲቪሎች፣ ዜጎችና የፖለቲካ አመራሮች ሚና ዙሪያ ጥያቄዎችንና ስጋቶችን ገልጸዋል።
አርኤስኤፍ በመባል የሚጠራው ፈጥኖ ደራሽ ድጋፍ ሰጪ ኃይሎች መሪ የሆኑት ጀነራል መሐመድ ሐምዳን ዳጋሎ በቅርቡ በትዊተር ገጻቸው ላይ ባስተላለፉት መልእክት እሳቸውም ሆኑ አርኤስኤፍ ለዲሞክራሲና በሲቪል ወደሚመራ መንግስት ሽግግር ያላቸውን ቁርጠኝነት ገልጸዋል። ተቀናቃኛቸው የሆኑትና የሱዳንን ጦር የሚመሩት ጀነራል አብዱልፈታህ አልቡርሃን ግን እንደዚህ አይነት ቃል አልገቡም። ሆኖም ዳጋሎና ቡርሃን እንደ አውሮፓውያን አቆጣጠር በ2021 ዓ.ም በሲቪልና ወታደራዊ ጥምረት ይመራ የነበረውን መንግስት ለመጣል ተባብረዋል። በሱዳን እየተካሄደ ያለው ግጭት በርካቶችን ወደ ጎረቤት ሀገር እንዲሄዱ ያደረገ ሲሆን ብዙ ሱዳናውያን ከጥቂት ዓመታት በፊት በተካሄደ የእርስ በርስ ጦርነት ምክንያት በርካቶች ጥለው ወደ ሸሹት ደቡብ ሱዳንም ተሰደዋል። ደቡብ ሱዳን የሚገኘው የተባበሩት መንግስታት የስደተኛ መርጃ ድርጅት ቃል አቀባይ ቻርሎቴ ሆልኪውስት እንደሚሉት አሁን በርካቶች ወደ ሀገሪቱ ለመመለስ ተገደዋል።
We have recorded almost 45,000 individuals.
እስካሁን ወደ 45,000 የሚጠጉ ሰዎችን መዝግበናል። ነገር ግን ቁጥሩ ከዛም በላይ ሊሆን ይችላል። ለሁለተኛ ጊዜ መፈናቀልም አሳዛኝ ነገር ነው። በእርስ በርስ ጦርነት ወቅት በሱዳን የተሻለ ደህንነት ለማግኘት ነበር የተሰደዱት። አሁን ደግሞ መልሰው ወደ ደቡብ ሱዳን እየተሰደዱ ነው።
ቃል አቀባዩ አክለው ብዙዎች በላይኛው አባይ ወደሚገኘው ደቡብ ሱዳን ለመሻገር በእግር በአውቶቡስ ወይም በአህያ የሚጎተት ጋሪ በመጠቀም ረጅም ቀናት መንገድ ላይ ማሳለፋቸውን ይገልጻሉ። እጅግ ደክመውና ተርበው እንደሚደርሱ በመግለጽም የስደተኛ መርጃ ተቋሙ በድንበር ላይ ያስቸኳይ ጊዜ እርዳታ እየሰጠና ሰዎቹን ሬንክ ወደ ተባለች ከተማ እያጓጓዘ መሆኑን አስረድተዋል። ሆኖም ይላሉ ሆልኩዊስ ሬንክ ያለው አቅምም ውስን በመሆኑ ሰዎቹ ከዛም እንዲነሱ UNHCR ያበረታታል። በማርያማ ዲያሎ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ዝግጅታችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዊው ሴቶችና ቤተሰብ ነው። ሴቶች ጋግስ የተለያዩ ሰዎች ከተጠቀሟቸው በኋላ ቆሻሻ ብለው የሚጥሏቸው ተረፈ ምርቶች ሀብት መሆን ይችላሉ ስትል የተጣሉ ቆሻሻዎችን እንደገና በማምረት ወደ ሀብትነት እየቀየረች ያለች ወጣት ለ50 ወጣቶች የስራ ዕድልም ፈጥራለች። የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማዊ ቶማስ አሜሪካ ድምጽ አነጋግሯታል። ዙሪያችንን ከተመለከትን ስራ መፍጠር እንችላለን፣ ሁሉም ነገር ሀብት ነው የምትለው ወይዘሮ ሰላማዊት ከምንም እንደተነሳችና አሁን ሁለተኛ ፋብሪካ ለመገንባት ዝግጅት ማጠናቀቋንም አስታውቃለች። ሰላማዊትን ያነጋገራት ዮናታን ዘብዴዎስ ነው።
የተጣሉ ፕላስቲኮችና ጀሪካኖችን መልሶ መጠቀምን አንደኛው ግቡ፣ የማይበሰብሱ ቆሻሻዎች በተፈጥሮና አካባቢ ላይ የሚያደርሱትን ብክለት መቀነስ ሌላኛው ዓላማ አድርጎ የዛሬ 5 ዓመት በሐዋሳ ከተማ የተጀመረው የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማዊት ቶማስ ስለ ድርጅቱ አጀማመር ትናገራለች።
ይህን ስራ እንድሰራ ያነሳሳኝ አንደኛ የተማርኩትን ሳይንስ ኬሚስትሪ ነው። ዘን በአካባቢ ደግሞ የተለያዩ የፕላስቲክ ተረፈ ምርቶችን አይ ነበር። ስለዚህ ይህን እንደ መልካም አጋጣሚ በማየት የፕላስቲክ ሪሳይክሊንግ አካባቢንም መጠበቅ ፕላስ ከቆሻሻ ገቢን ማግኘት እንደሚቻል ስለተረዳሁኝ ወደ ስራው ልገባ ይችላል።
ከዚህ በተጨማሪም የኬሚስትሪ ምሩቋ ሰላማዊት በዚህ ዘርፍ እንድትሰማራ ጉልበት ሆኖኛል ያለችውንም ስትናገር፣
ከዚህ በፊት የፋብሪካ ላይ ለተወሰነ ጊዜ ሰርቻለሁ። ፋብሪካ ለብዙ ሰው የስራ እድል ይፈጥራል ፕላስ ጥሩ ገቢም ያስገኛል። ያን በማየት በትንሹ ለመጀመር ያው ስራ ወስኜ መልቀቅ ነበረብኝ።
ሰላማዊት የልጆች እናት ነች፣ የቤት አስተዳዳሪም። ታዲያ ተደራቢ ኃላፊነት መሸከምና ለራዕይ ስኬት መትጋት ሂደቱ ቀላል እንደነበረም ገልጻለች።
ስራ ላይ ሆኜ በጎን ለጎን በጣም ዋጋ እየከፈልኩኝ ማስተካከል ነበረብኝ ብዙ ሂደቶችን፣ ማሽን የማግኘቱን፣ ማሽን ለማየት ልጆቹን ትቶ ቻይና መሄድ ነበረብኝ በጊዜው ህፃን ልጅን ትቶ መሄድ። እነዚህ ነገሮች በቃ ማሸነፍ እንዳለብኝ ያለሁበትን ካለሁበት የተሻለ ማግኘት እንዳለብኝ ለራሴ ስለነገርኩት ያው መፍራቱን ቢኖር ግን ያው ተቋቁሜው አድርጌያለሁ።
ብዙ የኢትዮጵያ ወጣቶች በእንደዚህ አይነት የስራ መስክ መሰማራት ሲሹ የመነሻ ገንዘብ ወይም ካፒታል አለመኖር፣ ብድር አለመመቻቸትና የማሽነሪ አለመኖር የሚቸገሩባቸው መሰረታዊ ጉዳዮች ስለመሆናቸው ይናገራሉ። የሰላማዊትን ተሞክሮ ጠየቅናት።
እኔ መጀመሪያ ከፕላስቲኩ በፊት ምንድን ነው ስራን ለመሞከር ያደረግኩት አገልግሎት ስራ ጀመርኩኝ። የአገልግሎት ስራ ላይ ልምድ በማግኘት የተወሰነ የመነሻ ካፒታል በመያዝ ወደ ማኑፋክቸሪንጉ፣ ምክንያቱም ማኑፋክቸሪንጉ ብዙ ፋሲሊቲ ይፈልጋል፣ መስሪያ ቦታ ይፈልጋል፣ የኃይል አቅርቦት ይፈልጋል። እነዚህ ነገሮች ለማሟላት አገልግሎት ዘርፉ ላይ ስራውን ለማየት ሞከርኩኝ። ገቢንም የተወሰነ መነሻ ካፒታል የሚሆነኝን ካዘጋጀው በኋላ ነው ወደ ማኒፋክቸሪንግ የገባሁት።
ተረፈ ምርቶችን የሚያገኟቸው ሰብስበው ከሚያቀርቡላቸውና ከሐዋሳ ኢንዱስትሪ ፓርክ መሆኑን ወይዘሮ ሰላማውት ገልጻለች። ሪሳይክል ያደረጓቸውን ወይም መልሶ ያመረቷቸውን ምርቶች እንደ የፈላጊዎቻቸው እንደሚያቀርቡላቸውም ትናገራለች።
እነዚህን ጥሬ እቃዎች ፍላጎት ባለበት ሴልስ እናደርጋለን። ያየሃቸውን የፕላስቲክ ማቴሪያሎች ተጠቅመው ጀሪካን፣ የተለያየ ነገር የሚያመርቱበት ፋብሪካ ሰፕላይ እናደርጋለን። ከዛ በተጨማሪ በፕላስቲኮችን የፕላስቲክ ምርቶችን ለግብርና ግብአት እንዲሆኑ የምናዘጋጃቸው እነሱም እንደ ደንበኛው ፍላጎት በሚፈልገው ማቴሪያል ማዘጋጀትን ስለምንችል እነሱንም ተጠቅመን የግብርና ግብአት እናዘጋጃለን።
ሌሎች ወጣቶችም የስራ እድል ተፈጥሮላቸው በማህበሩ ቅጥር ግቢ ውስጥ በስራቸው ላይ ያሉ አይቻቸዋለሁ።
አሁን ላይ በቋሚነት 50 ሰራተኛ አለ። ስራው እቃ በብዛት በሚገኝ ሰዓት ከዛም በላይ ቁጥሩ ከፍ ይላል።
ድርጅቱ ለ250 ወጣቶች የስራ እድል ይፈጥራል ያለውን ሁለተኛ ፋብሪካ ለመገንባት ዝግጅት ማጠናቀቁን ወይዘሮ ሰላማውት አስታውቀም። የሐዋሳ ከተማ አስተዳደር መሬት በማዘጋጀት የደቡብ ክልል የካፒታልና ሊዝ ፋይናንስ ድርጅት ለሶስተኛ ጊዜ ማሽነሪ በማቅረብ እንደሚያግዙ መስማማታቸውን ገልጻለች።
ተጠቅመን የምንጥላቸው የውሃ የፕላስቲክ ጠርሙሶችን መልሶ ጥቅም ላይ የሚውል ፋብሪካ ለመክፈት ዝግጅት አጠናቀናል። የደቡብ ካፒታል በጣም ሁሌም ላመሰግነው የምፈልገው ተቋም ነው። ከመነሻ ጀምሮ እኛ ኦልሞስት የሶስተኛ ዙር የማሽነሪ ሊዝ ፋይናንሲንግ ውል አድርገን ያለን ኢንተርፕራይዝ ነው። ጥሩ አመላለስ አለን። እነሱ ምስክርነታቸውን መስጠት ይችላሉ። እኛም አፋችንን ሞልተን እናገራለን።
እናም ወጣቶች ዙሪያችሁን ተመልከቱ፣ ሁሉም ነገር ሀብት ነው ብላችኋለች የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማውት ቶማስ።
ሁለት ነገር ማለት እፈልጋለሁ። የመጀመሪያው ከግለሰቦች ጀምሮ የተጠቀምንበትን ቆሻሻ የምንለውን ነገር አወጋገዳችን ላይ አዌርነስ ቢኖረን ሪሳይክል መሆን የሚችለውን ሪሳይክል፣ ኦርጋኒክ የሆነውን ለኮምፖስት የሚያገለግለውን ኦርጋኒክ የሆነውን የመለየት ነገር ቢኖር እያንዳንዱ ነገር ሀብት ነው። ከምንጥለው ነገር መልሶ ኢንካም ጀነሬት ይደረጋል። ለብዙ ሰዎች የስራ እድል ይሆናል። ሁለተኛው ላነሳ የምፈልገው ነገር ወጣቶች ስራ ፈላጊ ነው። ብዙ ወደ ስራ መፍጠር ቀላል ሆኖ አይደለም። አውቃለሁኝ እንደዚህ ሲባል ብዙ ጊዜ ሰው አያምንበትም። ግን ከምንም ነው በእውነት የተነሳ ነው። ጥንካሬ ብቻ ነው እኛ ጋር የነበረው እና ወጣቶች ማሸነፍ ይችላሉ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
የአሜሪካ ድምጽ ከዋሽንግተን ዲሲ ቀጥሏል። አንድ ወደ ተከታዩ ወደ ከመሰናባበታችን በፊት በፕሮግራማችን ላይ አስተያየት ካላችሁ ወይም ጥቆማዎች ለመስጠት በምን ታገኙናላችሁ ለሚለው ተከታዩ ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን መሰናዶቻችን በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና አደሩ።